Gambino VOA. ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ራዲዮ ሀብታሙ ዝዩም አብሬያችሁ አመሻለሁ። እንግዳ የተወለደውና ያደገው መሃል አዲስ አበባ ነው። በህፃንነት አምሮው ወለል ላይ የታተሙ ምስሎችን በሸራ ላይ ብሩሽና ቀለምን አገናኝቶ ነፍስ በዘራባቸው ግዚያት ግን ከመላው ኢትዮጵያም ሆነ ዓለም ብዙ አድናቂዎችና ወዳጆችን አትርፏል። ስዩም አያሌው ሰዓሊ፣ መምህር፣ የእይታ ጥበብ ባለሙያዎች መብት ተሟጋች፣ የፍሬ ሐሳቦች ባለቤትም ነው። እውናዊ ስዕሎቹ በትዝታ በሐዘን በጥሞናና መደመም ውስጥ የሚያመላልሱ ናቸው። ኪነጥበባዊ ህይወቱን በጨረፍታ ይተርክልን ዘንድ በተያያዥ ሐሳቦች ላይም እይታውን ያካፍልን ዘንድ ፈቅዷል። ስዕልና ስዩም እንደምን ሰነበቱ ከማለታችን በፊት እንደምን እንደተገናኙ በመስማት እንጀምር።
ገና ነፍስም ሳታውቅ በፊት በውስጥ የሚፈጠር ስሜት አለ አይደል? ከሌሎች ልጆች በተለየ እኔ ጻን ያለው በጣቶቼ አየር ላይ ራሱ ምስሎችን ለመከሰት የምጣጣር ልጅ ነበርኩና ሰፈር ብዙ ልጆች ያቆ ነበር የልጅነት ዘመኔን። እንዲያውም ከቤተሰብ ጣቱን ምትውት እንደዚህ አይነት እንቅስቃሴ እንዳያደርግሉ እስከ መባል ደረጃ ነበርና ከልጅነት የምልህ እንግዲህ 6-7 ዓመት ላይ እያለሁ ነው። እና ከልጅነት ጀምሮ ነው እንግዲህ የዚህ ጥበብ ፍቅርና ስሜት በውስጤም እንዳለ ያወቅኩበት ጊዜ ማለት ነው።
ለ35 ዓመት ገደማ ይመስለኛል የአዲስ አበባ የስነ ጥበብ ትምህርት ቤትን ተቀላቅለሃል። በዚያ የነበረህ ቆይታ ኢትዮጵያ ውስጥ ስማቸውን ከተከሉት ሰዓሊያን ስራዎች ጋር ያስተዋወቀህም ይመስለኛል። በዚያ የነበረህን ቆይታ አበይት ትዝታዎች ባጭሩ አውጋን። እነማን አስተማሩህ? የእነማን ስራስ የኋላ የኋላ በአንተ ስራ ላይ ተጽዕኖ አሳደረ?
እንግዲህ ከትምህርት ቤቱን ከመናገሬ በፊት በህይወቴ ትልቅ ምዕራፍ ነው ብዬ የማስበው በቀበሌያችን ውስጥ የነበረው በዛን ጊዜ አዮማ በሚባለው ክበብ ውስጥ የነበረኝ ቆይታ ነው። እዛ ውስጥም በተለይ በቀበሌያችን ውስጥ የነበረ አንድ ጎበዝ ሰዓሊ ነበረ፣ ውርሽ የሚባል ነበር። እና እሱ እነዚህን የማርክስ የኢንግልስ የሌኒን ስዕሎች በሚስልበት ጊዜ የሚያመጣቸው ቀለሞች እና የሚሰራቸው ንድፎች በእኔ ህይወት ውስጥ ትልቅ ስፍራ ነበራቸው። እንደ ምትሃት ነበር ለእኔ የሚታዩኝ እና ትልቅ ተጽዕኖ ፈጣሪ ነው ብዬ ማስበው በመጀመሪያ ደረጃ በቀበሌ ውስጥ የነበረው ሰዓሊ ነው። እንዳልከው ወደ 1979 መጨረሻም ወደ ስነ ጥበብ ትምህርት ቤት በ1980 በሚሄድበት ሰዓት እንግዲህ የክረምት ኮርስ ታውቀዋለህ፣ ስነ ጥበብ ትምህርት ቤት 1000 ሰው ተመዝግቦ 15 ሰው የሚገባበት ፈተና ጨርሶ 15 ሰው ብቻ የሚቀበሉበት ጊዜ ነበር። በኛ ጊዜ ቀላል ፈተና አልነበረም እና ትምህርት ቤት ውስጥ ከፈተኑኝ መምህሮቼ ከዛም በኋላ ደግሞ ትልቅ ተጽዕኖ ያሳደሩብኝ ሰዓሊያን መካከል አንዱ ጌታቸው ዮሴፍ፣ አርቲስት ጌታቸው ዮሴፍ ነው እና ሌሎች ደግሞ ትምህርት ቤት ውስጥ እያለሁ በትምህርት ስርዓት ውስጥ ይህንን ብለው ሳይቆጥቡ ሁሉ ነገራቸውን ሰጥተው እዚህ ደረጃ እንድንደርስ ያደረጉን መምህራን እነ ሰዓሊ መዝገቡ ተሰማ፣ ታደሰ መስፍን በእኔ ህይወት ውስጥ ትልቅ ስፍራ ያላቸው መምህራኖች ናቸው። አሁንም እየሰራው ያለሁት በተለይ በዚህ በሪያሊስቲክ ያሳሳል ዘይቤ ላይ የሁለቱ በተለይ ታደሰ መስፍንና የመዝገቡ ተጽዕኖ የእነሱ ኢንፍሉዌንስ በእኔ ውስጥ እንዳለ እገነዘባለሁ እና እስካሁንም ድረስ ቀድሞ ማሻራቸው አሁን ደግሞ ተጽዕኖቸው በእኔ ህይወት ውስጥ ጉልህ ሆነው ይታያል።
ስዕሎችን በተለያየ አጋጣሚ ለማየት እድሉ ነበረኝ። በድሎት ከሚኖሩት ይልቅ ደከም ባለ ኢኮኖሚ ውስጥ የሚወሰኑ የህብረተሰብ ክፍሎችን ህይወት መቃኘት ታዘወትራለህ። ጠጅ ቤት የተሰኘውን ተከታታይ የስዕል ስራዎችን ማየት ይቻላል። ለዚህ ምክንያቱ ምንድን ነው?
እንግዲህ የእያንዳንዱ የስነ ጥበብ ሰው ውጤት ወይም ደግሞ የዛ የስነ ጥበብ ሰው ህይወት ከሚኖርበት ወይም ካደገበት ማህበረሰብ ውጭ ሊሆን አይችልም። ይሄ በስነ ጽሁፍም በሌሎች ሚዲየሞችም ኦብዘርቬሽን ወይም ጥልቅ ምልከታ የምንለው፣ ጥልቅ ምልከታ ማለት ማንኛውም ሰው ከሚመለከተው ግልብ ከሆነ እይታ ውጪ ጠለቅ ብሎ ማህበረሰቡ፣ ህይወቱ፣ አኗኗሩ፣ ፍልስፍናው፣ አስተሳሰቡ የሚባል ነገር አለ። እነዚህ ሁሉ ጠለቅ አድርጎ ተመልክቶ ባትኩረት ያንን ደግሞ ወደ ስነ ጥበብና የፈጠራ ስራ መለወጥ፣ ይሄ የአንድ የስነ ጥበብ ሰው ከሚጠበቅብኝ ነገር አንዱ ነው። እኔም እንግዲህ ያደግኩበት ማህበረሰብ በጣም ዝቅተኛ የሚባሉ ይሄ በመደብ ስትገልጸው የላባደሩ የድሃው መደብ ከቤተሰብም አስተዳደጌ በድህነት ውስጥ የነበሩ አባቶች ያሳደጉ ናቸው። እነዚህ ሰዎች ደግሞ በዛን ጊዜ እኔ ባደግኩበት ሰዓት ትልቅ የራሳቸው የሆነ ከለርፉል የሆነ ላይፍ ስታይል አላቸው። ይህንን ደግሞ የሚገልጹበት ጠጅ ቤቶች፣ ቀላ ቤቶች፣ እንደዚህ ማህበራዊ ህይወቶች ውስጥ ናቸው። በሀገራችን እነዚህ እሴቶች የጠጅ ቤት ውስጥ ያሉ ህይወት እሴቶች ትልቅ ኮንትሪቢሽን አድርገዋል። ይሄ ሶሻል ኢንተራክሽኑ ይሄ ማህበራዊ ትስስሩን ጠንካራን ለማድረግ ትልቅ አስተዋጽኦ ያደረጉ ኢንስቲትዩት ብዬ ብጠራቸው የማላፍርባቸው ናቸው። ከመጠጥ ቤትነት ባለፈ ማለት ነው። እድሮች እዛ ውስጥ ይመሰረታሉ፣ እቁቦች እዛ ውስጥ። እነዚህ ትልቅ ሶሻል ቫሊዎች ናቸው። ሰዎች የመረዳዳት ባህልን የሚያዳብሩበት እኔ ልጅ ሆኜ ያው አባትህን ጥራ፣ ጠጅ ቤት ጥራ፣ ጎረቤት ደግሞ ጋሻ ባትህን ጋሾች ባደን ይልና ጥራ እየተባልኩ እየሄድኩ ያየሁበት ነው። ዘነቦላ ላይ ልጅነት የሚለውን ጽሁፍ አንብቦም ከሆነ ስትሄድ የምታያቸው በዛን ሰዓት ብርቅ ቴሌቪዥን ብርቅ በነበረበት ሰዓት ከሄደህ እዛ ቦታ ላይ ያንን ፍለጋ ስትሄድ ውስጥ ግን የተለያየ ማህበረሰብ በዛ ውስጥ ያዋል። ጠንካራ ሆኖ የስራ ሰዎች እጆቻቸው የዳበሩ የገዘፉ፣ መዳፎቻቸው ጠንካራ በስራ የጎለበቱ ሰዎች፣ ፊታቸው ላይ ብዙ የኑሮ መስመር ያለባቸው ሰዎች፣ እያንዳንዱ ፊታቸው ላይ ያለው መስመር ህይወታቸውን የሚናገሩ ሰዎች፣ የተለያየ ቫራይቲ ሃይማኖት ብትል ዘር ብትል የተለያዩ ሰዎች ግን በአንድ ላይ በደስታ በሚገርም ሁኔታ ነፃነታቸውንም ደግሞ ይሄ ፍሪደም ኦፍ ኤክስፕሬሽን የምንለው ስለ ፖለቲካ በነፃነት የሚያወሩበት፣ ስለተለያዩ ሶሻል ጉዳዮች በነፃነት የሚያወሩበት ስፍራ ነው እና ትልቅ ኢንስቲትዩት ነበር። አሁን ዘመናዊነት መጥቶ ዲሞሊሽ አድርጓቸው ከተማ እየወጡ ሲመጡ ሰው ሁሉ ኢንዲቪጁዋል ሲሆን ጥቅ ሲይዝ የራሱን ብቻ ጥቅ ሲሰራ አሁን ላለነው ህይወት እንግዲህ እንድንበቃ ያደረገ ነው እና እነዚህ እሴቶቻችን ቫሌዎቻችን መፍረስ የለባቸውም ብለው አስባል። በአካል ቢፈርሱም ግን በስነ ጥበብ ስራዎች ቋሚ ሆነው ሞኑመንታል ሆነው ለማህበረሰቡ መልስ የምትሰጥበት አጋጣሚ ለእኔ ተፈጥሮብኛል እና ከልጅነቴ የነበረውን የማውቀውን እኔ ሰፈሬ ደቡብ ቃ የሚባለው ፊት በር አካባቢ የተወለድኩት ቤተመንግስት ስር ከይገባዋል ቱሪስት ሆቴል ጀምሮ እስከ አምባሳደር ድረስ እኔ ከ15 በላይ ጠጅ ቤቶችን አውቃለሁ። ታቅቦ እንደሆነ ቱሪስት ጋም የነበረውን ይገባዋል ጠጅ ቤት፣ ከይገባዋል ውረድ ስትላቸው ጠጅ ቤት፣ ከዛ ውረድ ስትመረባ ጠጅ ቤት፣ የማነሽ ጠጅ ቤት። ሰዎች አሁን ሲሰሙ የድሮ ሰዎች ሊያስታውሱና በጣም የሆነ ነገር ሊፈጥርባቸው ይችላል። እዛ ዘምዘም ጠጅ ቤት፣ ጤና የጠጅ ቤት፣ ለማ ጠጅ ቤት፣ የገደር ግቡ ጠጅ ቤት፣ እነዚህ በሙሉ ከጠጅ ቤትነታቸው ባሻገር ትልቅ ሶሻል አክቲቪቲ የሚከናወንባቸው ቦታዎች ሰው አምኖ እዛ ቤት ውስጥ እቁብ ጥሎ ገንዘብ እዛ ቤት ውስጥ ጥሎ የዛሬ 3 ወር የዛሬ 4 ወር ይደርሰኛል ብሎ መተማመንን የሚፈጥር ስፔስ ነው እና ለእኔ አሁን ላለው የስነ ጥበብ ስራ ይህንን ርዕሰ ጉዳይ ማንሳት የማፍርበት አይደለም፣ ትልቅ እሴት ነው። ነገ ደግሞ አሁን ላለው ጄኔሬሽን ትላንትን የማያውቀው ጄኔሬሽን ደግሞ ምስል ከሳች በሆነ መንገድ ሪያሊስቲክ በሚለው የስተቀር እይታ መልሽ ለአዲሱ ትውልድ ለማቅረብ የምተጋበት ሚዲየም እንግዲህ ይሄ ጠጅ ቤት ስራ።
ስዩም፣ የስዕል ስራዎችን በምትሰራበት ጊዜ የምታደርገው ቅድመ ዝግጅት አለ ወይ? አሁን ለምሳሌ አንዳንድ ሰዓሊያን ሙዚቃ ካልሰሙ ቡርሻቸውን ማንሳት አይፈልጉም። የየራሱ ስሜትና ለየራሱ ልብ የሚቀርብ አይነት ዝግጅት ያደርጋሉ።
እኔ ስዕልን ብሰራ ምንም አይነት ሙዚቃም ወይም የተለያዩ ሌላ ነገሮች አላዳምጥም። በተቻለ መጠን ጸጥ ብል ደስ ይለኛል። በዛ ጸጥታ ውስጥ ሆኜ ነው መስራት የማዘወትረው። ግን ከዛ በፊት ግን ብዙ ጊዜ የኔ ፍጥና ምንድን ነው? ቀለም ከዚህ ከቀለም ታኒካ ውስጥ ብቻ አይደለም የሚወጣው ብዬ አምናለሁ። ቀለም ከደሜ ውስጥ ነው የሚወጣው ብዬ ነው ማምነው። ለምን እኔ የተጠቀምኩበትን ቀለም ሌላ ሰው ሰዓሊ ሲጠቀም ሌላ ኢምፕሬሽን ነው ይፈጥር። አንድ አይነት ቀለም ተጠቅመን ልዩ ልዩ የሆኑ ገጽታዎች ማምጣት ከቻለን፣ ስለዚህ ይሄ ቀለም የምንለው ነገር ከእያንዳንዱ ሰው አይምሮ ወይም ከእያንዳንዱ ደም ውስጥ የሚወጣ ነው ብዬ ነው ማምነው እና እነዚህ ደሞቼ ደግሞ አንዳንድ ጊዜ ይቆሽሻሉ። ቀለሞቼ ቆሽሻሉ፣ ደሞቼ ቀይሻሉ። ይህንንማ ቀዳበት ግን ለራሴ የተወለየ ነገር አለ። ወደ ገጠር በመውጣት ላልቅ ሰፋፊ ለአዲስ ኬፖችን የመልካ ምድሮችን በማየት ቀለም እቀይራለሁ። ከአይምሮ አነሳለሁ፣ አጸዳለሁ። ሌላ ደግሞ ይሄ ቫይብራንት የሆኑ አርጂቢዎች የፊልም ቀለሞች አርጂቢዎች በጣም በሰፊ እንትን ወደ አይኒ ብልን እንዲገቡ እና ውስጥ ያለው ብሬን ውስጥ ያለውን ቀለም ይቀይሩልኝ። ብዙ ጊዜ ፊልም እንጠቀማል። የሚሰራባቸው ሰዓቶች ደግሞ ከስራ ሰዓት ጠዋት እንደ ሰራተኛ 2 ሰዓት ስቱዲዮ ውስጥ ገባል። 6 ሰዓት ላይ የኔ ስራ ያበቃል። በመሀል ለሻይ ወይ ለቡና ልወጣል። ከስድስት በኋላ ግን ምንም ስራ አልሰራም። ወይ አርፋለሁ ወይ የተለያዩ ጉዳዮችን ፈጽማል። በህይወቴ ለልጥ መስራት አለ ትግርስታሪ። አንዳንድ ጊዜ ግን ደስ ሲለኝ የድሮ ትዝታዎችን ለመመለስ ከሌሊቱ 11 ሰዓት ተኩል ምናምን ወጣና በ4 ኪሎ ድሮ ትምህርት ቤት እያለን በተማርንባቸው ሮሚና አካባቢ፣ ከዛ ከሮሚና ወረጄ በስላሴ በባታ ማርያም ቤተክርስቲያን በገብርኤል አርጌ ዞርና የድሮ ትዝታዎችን አስታውሽ ሻይ ጠጥቼ ተመልሼ ስቱዲዮ ውስጥ ገባል። በዚህ ጊዜ ትልቅ አቅም ይፈጥርልኛል ለመስራት።
ከሰዓሊ ስዩም አያሌው ጋር የጀመርነው ቆይታ ይቀጥላል። ከዚያ በፊት ግን የአፍሪካን የኪነ ጥበብ ክራሞት በጥቂቱ ቃኝተን እንመለስ።
From Comedy Central's World News Headquarters in New York, this is The Daily Show with Trevor Noah.
ደቡብ አፍሪካዊው ኮሜዲያን ትሬቨር ኖሃ በዩናይትድ ስቴትስ እየቀን ነው ይመስላል። እሱ የሚመራው ዘ ዴይሊ ሾው ዊዝ ትሬቨር ኖሃ የተሰኘው ትርኢት ለ6 የኤሚ ሽልማቶች ታጭቷል። የኤሚ ሽልማት በየዓመቱ በዩናይትድ ስቴትስ ውስጥ የቀረቡ የቴሌቪዥን ላይ ትርኢቶችን በተለያዩ ዘውጎች አወዳድሩ ይሸልማል። ትሬቨር በትዊተር ገጹ ላይ ደክሞኛል፣ ተጎሳቁያለሁ፣ ሆኖም ተባርኬያለሁ፣ ረክቼያለሁ። ቡድናችን ለ6 ሽልማቶች መታጨቱ አስደስቶኛል። ይሄ ነገር ግን እውነት ነውን? ሲል ስሜቱን አጋርቷል። ትሬቨር ኖሃ የዛሬ 5 ዓመት ነበር ከዕለታዊ ዜናዎች ሳቅን የሚያፈልቀውን ትርኢት ከቀድሞ አዘጋጁ ጆን ስቱዋርት የተረከበው።
እዚህ ክፍል ነው እንግዲህ አሁን ይሄ በቅርቡ የተሸለምኳቸው ሽልማቶች እና ዋናው የምንነጋገርበት ይሄ ነው።
ኢትዮጵያ የታዋቂውን ሰዓሊ እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌን ቤት ወደ ሙዚየምነት ለመቀየር ስራዎችን እያጠናቀቀች መሆኗን አስታውቃለች። የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ምክትል ኃላፊ የሆኑት ፕሮፌሰር አበባው አያሌው ለአሜሪካ ድምፅ የእድሳቱ ደረጃ የደረሰበትን አጋርተዋል።
የግቢውን የአትክልት ቦታውን እሱን፣ ሁለተኛ የፍሳሽ ቦታውን ደግሞ ብዙ ነገሮች ዝም ብለው ስለተቀመጡ የተበላሹ አሉ። እነሱን ሲዌጅ ሲስተሙን የኤሌክትሪክ ኢንስታሌሽኑን እሱንና የሚውዚየም አድርጎ የመክፈቱን ስራ እሱን እየተሰራ ያለው የሚቀጥለው አመት ጥቅምት ወር ዘገየ የሚባል ህዳር ላይ ለህዝብ ክፍት ይሆናል።
ናይጄሪያዊው ኮከብ የሙዚቃ ሰው ዴቪዶ ኤጉር ታይም የተሰኘ አልበሙ ከ1 ቢሊዮን በላይ ጊዜ በበይነ መረብ ላይ እንደተደመጠና እንደተሰራጨ አሳታሚው ኮሎምቢያ ሪከርድስ የእንግሊዝ ቅርንጫፍ አስታውቋል። ታህሳስ ወር ላይ ለአድማጭ በደረሰው በዚህ አልበም ላይ ክሪስ ብራውን፣ ሳመር ዋከር እና ናይራ ማርሊን የመሰሉ ተሳትፎበታል። ዴቪዶ ይህን ስኬት ካስመዘገቡት ጥቂት የአፍሪካ ዘፋኞች መካከል አንዱ ሆኗል። በሰሜን አሜሪካ እየተዘዋወረ ሊያቀርበው የነበረውን የሙዚቃ ትርኢት በኮቪድ-19 ምክንያት የሰረዘው ዴቪዶ ኤ ቤተር ታይም የተሰኘ 4ኛ አልበሙም በጉጉት እየተጠበቀ ነው። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የቅዳሜ መዝናኛችን ይቀጥላል። የዛሬ እንግዳችን ሰዓሌ ስዩም አያሌው ነው። ሰዩም እንግዲህ በርካታ ሰዓሊያን የተመስጦ ጊዜ እንደሚፈልጉ በመግለጽ አደባባዩን ብዙ አይደፍሩትም። በራሳቸው ዓለም በራሳቸው ቤት ውስጥ መወሰንን ይመርጣሉ። አንተ በአንጻሩ በብዙ ክንውኖች ውስጥ ስትሳተፍ አይሃለሁ። ሰዓሌ፣ ደራሴ፣ ገጣሚ ራሱን ይጥላል የሚል የተለምዶ ጥቅል ገለጻ ስህተት መሆኑን ከሚያሳዩ ሰዎች መካከልም አንዱ ትመስለኛለህ። ሁልጊዜ ሰዩምን ስናገኘው ዘንጦ ራሱን ጠብቆ ነው የምናገኘው የሚሉ ሰዎችም አሉ። ይህም ባህር ይህን እንዴት ልታዳብር ቻልክ?
እንግዲህ በፕሮፌሽናሊዝም አምናለሁ። ፕሮፌሽናሊዝም ደግሞ ጠበቅበት ዲስፕሊን አለ። አንድ እግር ኳስ ተጫዋች አይቶ እንደሆነ በሜዳ ውስጥ እግር ኳስ ሲጫወት በቁምጣ በምናምን ምናምን ነው የምናየው። ከዛ ሲወጣ ግን በተለይ በውጭ ሀገሮች ላይ እንደሆነ በአለባበስ ደረጃ ፕሮቶኮልን ጠብቆ የሚወጣው። ለምን? እግር ኳስ የእሱ ፕሮፌሽን ነው፣ የህይወት እንቅስቃሴውን የሚመራበት ነው። ስለዚህ ለዛ ነገር ትልቅ ምን ይፈልጋል? ዲስፕሊን ይፈልጋል። እኔም ስራዬ ላይ ነው በጣም ትኩረት ማድረግ። ከዛ ውጭ ግን በማህበራዊ ህይወትም በሌሎች እንቅስቃሴዎች ላይም ኢሜጅ ለመፍጠር እጥራለሁ፣ መልካም የሆነውን ገጽታ ማለት። ያ መልካም ገጽታ ነው ብዬ ከማምንባቸው ነገሮች አንዱ ራስን መጠበቅ ነው። በተቻለ መጠን ሰዓሊ መሆኔን በስዕሌ እንጂ በእኔ ፋሻል ኤክስፕሬሽን ወደ ጀስቸር መገለጽ የለበትም ብዬ አምናለሁ። በስራዎቼ ግን መገለጽ አለባቸው ብዬ ነው የማምነው። ከዚህ በተጨማሪ ከሌሎች ሰዓሊዎች ያው እንዳልከው ለየት የሚያደርገኝ ፐብሊክ ስፔስ ላይ ብዙ እገኛለሁ። የሰዓሊው መብት ለማስከበር በአሶሴሽን ውስጥ ከፍተኛ ስራ ሰርቻለሁ። ኢትዮጵያ ቪዥዋል አርቲስት አሶሴሽንንም የመሰረትኩ ሰው ነኝ። ከመሰረትኩም በኋላ ደግሞ በፕሬዚደንትነት አገልግያለሁ በ8 ዓመት። ከዛ ሰዓሊውን በሚመለከት በተለያዩ መድረኮች ላይ እገኛለሁ። ከሌላው ሰዓሊው ደግሞ ምንድነው በተለምዶ ይሄ የገዳማዊነት ስሜት ጥጉን ይዞ እንደ ገዳም ከገዳም መውጣት ማለት አጥያት እስከሚመስል ድረስ ወደ ማህበረሰቡ የመቀላቀል ነገር ብዙ እምብዛም አልተለመደ ነው በእኛ ሚዲየም፣ በተለይ በስዕሉ እንደ ሙዚቃው እንደ ቲያትሩ። ያንን ነገር ግን በመስበር በተለያዩ በተለይ ደግሞ ከቲያትረኞች ጋር ወዳጅነት በመፍጠር ከሙዚቃ ሰዎች ጋር ወዳጅነት በመፍጠር ከስነ ጽሁፍ ሰዎች ጋር ወዳጅነት በመፍጠር በተዘዋዋሪ መንገድ የሙያ ወዳጆቻችን ስለሆነ ሚዲየም ይለያያል እንጂ ስነ ጥበብ ስነ ጥበብ ነው። ስዕሉንም በደንብ እንዲረዱት ከማድረግ አንጻር ፈር የተወሰነ አስተዋጽኦ አድርጌያለሁ ብዬ አምናለሁ።
ስዩም፣ የስዕል ጥበብ ለእንጀራ ይሆናልን ብለው የሚጠይቁ ጥቂት አይደሉም። የሰዓሊያን ማህበር ፕሬዚዳንትም ሆነህ እንደ መስራትህ የኪነ ጥበቡ ሰፈርን ገበያና ችግር የምትረዳው ይመስለኛል። እስቲ ከዚህ ኪነ ጥበብ ዘርፍ ጋር የተገናኙ ተስፋና ፈተናዎችን በጥቂቱ አጋራ።
እንግዲህ ካለፉት 20 ዓመታት ጀምሮ በተለይ የዚህ ስነ ጥበብ እንቅስቃሴ ፍላወሪሽ ያደረገበት ጊዜ ነው። አሁንም ጥሩ እንቅስቃሴዎች ይታያሉ፣ ጥሩ ነገሮች ይታያሉ። በተለይ ከአርት ኮሚኒቲ ከስነ ስዕሉ አንጻር ከሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረክ የኢትዮጵያ ሰዓሊያኖች እየታዩ ብዙ አስተዋጽኦ እያደረጉ እንዳለ ዓለም የሚያውቀው ነው። በተለይ እንዲያው በ2015 መሰለኝ ኒውዮርክ ታይምስ መጽሔት ላይ አዲስ አበባ ሊጎበኙ ከሚገባቸው ከተሞች መካከል ተብሎ ሲጠቀስ እነ ግሪክ ወደ 70 ምናምን ሲሆኑ አዲስ አበባ 13ኛ የነበረችበት ጊዜ ነበር። በዛ ሰዓት ይሄንን ካስገኙ ነገሮች አንዱ በሙዚቃ እንደነ ጃዛምባ ጣይቱ ቤት እንደነበረው ትሮፒካል ጋርደን የሚደረገው ደግሞ የሙዚቃ ፌስቲቫል፣ እነዚህ እንደ አንድ ለአዲስ አበባ አትራክሽን ተብሎ የተጠቀሱ ሲሆን በስዕሉ ግን ሰፊ ነበር። የሚገርም ጥንት የቆየ የስዕል ትምህርት ቤት ያላት ከተማ፣ ሙዚየሞቿ በሳምንት ብለው ሲናገሩ የስዕል ኤግዚቢሽን የሚታይባት ከተማ ናት ብለዋል። ያ የስነ ስዕል ቫይቭ እንዳለ በከተማዋ ውስጥ ያሳያል። ከዛ በተጨማሪ ትላልቅ ጋለሪዎችን እነ አስኒ ጋለሪ ጠቅሶ እነ ዞማ ኮንቴምፖራሪ አርቲቶ ትልቅ አስተዋጽኦ እያደረጉ ለቪዥዋል አርቱ ያሉ ተቋማት እንደሆኑ ሁሉ ገልጦ ነበረ። እንዲህ አይነት እንቅስቃሴ አለ በሀገር ግን በዚህ እንቅስቃሴ ውስጥ ደግሞ አገር ከዚህ ምን ጥቅም አገኘ፣ ሰዓሊ ውስጥ ከዚህ ምን ጥቅም አገኘ የሚለው ለምን አንዳንዶች አርት ፎር አርት ሴክ የሚሰሩ አሉ። በቃ ስነ ጥበብ ለራሱ ዴንታ ነው የሚሰራው እንጂ ለሌላ ጥቅም ማስገኛ ብለው የሚያስቡ ግን ሶሻል ሴክ ደግሞ ይባላል። ማህበረሰቡን ጠቀም ሰዓሊ ሲጠቀም ማህበረሰቡን ይጠቅማል። እና ከዚህ አንጻር ደግሞ ኔትወርክድ የሆነ ማርኬት ከመፍጠር አንጻር ሀገራችን ላይ ከሌሎች ሀገሮች አንጻር ሲታይ በጣም የደከመ የወረደ ነገር እናያለን። አንዳንድ ጥሩ ነገሮች የሚታዩት በተለይ የኢትዮጵያ እንዳለ ሀብቶች አሁን አርት ኮሌክት የማድረግ ፍላጎት ማሳየት፣ ሀገራቸውን የስለጠዎች ስራ ኮሌክት አድርገው የግላቸው ማድረግ መሰብሰብ፣ ይሄ ጥሩ የሚታይ ተስፋ ሰጪ ነገር ነው። ከዚህ በተጨማሪ ደግሞ ትላልቅ ፕሮጀክቶች አሁን በዚህ አዲስ አበባ እንደማስዋብ በቤተ መንግስት ውስጥ ያሉ ስራዎች እነዚህ ለቪዥዋል አርቲስቱ ትላልቅ ስራ ፈጥረዋል። በተለይ በዚህ ሞዛይክ ትላልቅ ይሄ ፐብሊክ አርት የምንለው ሞኑመንታል አርቶች አሁን እየተሰሩ ያሉበት ሁኔታ ነው። ትላልቅ ሀውልቶች በየከተማው ወይም በአዲስ አበባ የመገንባት ነገር ኢንፎርማሊ ሳሪው ፋይናንሻሊ እንዲጠቀም እያደረገ ያለበት ሁኔታ።
በዓለም አቀፍ ገበያ ተወዳዳሪ መሆንን ጉዳይ ስታነሳ በቅርቡ ስዕሎችን በበይነ መረብ ገበያ ላይ መውጣታቸውን ተመልክቻለሁ። የዘመኑ ቴክኖሎጂ ኢትዮጵያን ሰዓሊዎችን ከስራዎቻቸው እንዲጠቀሙ ምን ያክል እየጠቀመ ነው ብለህ ታስባለህ? አንተስ በእስካሁኑ ሂደት ያገኘው ምላሽ እውነት ይሄኛውን መንገድ ብንከተል ከመላው ዓለም ጋር ለመተዋወቅም ራስንም ለመጥቀምም ያስችላል የምትለው ምዕራፍ ነው ወይ?
እውነት ነው እንግዲህ አሁን ይሄ የኤሌክትሮኒክስ ማርኬቱ ሰዓሊውን ተቀበላል ምንም አለ አይባል በጣም ነው የሚጠቅመው። ሁለተኛ ደግሞ ቀላል መንገድ ነው። ከመቶ እዚህ ድረስ መቶ ሸድገስ ነው ከዚህ ደግሞ ይዘው እስከሚሄዱ በኦንላይን በሆን ማርኬት ሸጦ ግዢውን ተፈጽሞ ወደ በተሌላ ሀገራችን የውጭ ከረንሲ ሁሉ ከማምጣት አንጻር ትልቅ አስተዋጽኦ አለ ኦንላይን ማርኬት። በዚህ ጥሩ ጅማሬ ያላቸው ጋለሪዎች አሉ። አሁን ዘና አዲስ ፋይን አርት ኢትዮጵያ ውስጥ ሌሎችም ሀገሮች ላይ ደግሞ ሆነው የኢትዮጵያን ሰዓሊዎች ደግሞ እየጋበዙ በዚህ ኦንላይን ማርኬት ውስጥ እንዲገቡ ያደረጉ የውጭ ሀገር ጋለሪዎችም አሉ እና አሁን ጥሩ እየተጠቀሙ ያሉ ሰዎች አሉ። እናም በተቻለ መጠን አለበለዚያ ሎካል ማርኬቱን ብቻ እንጠቀም የምጠብቅ ከሆነ በተለይ አሁን በዚህ ዘመን ኮሮና አለ፣ ብዙ የቱሪስት እንቅስቃሴ በቆመበት ሰዓት ሰዓሊው በቃ ፍርክስክስ የሚልበት ጊዜ ላይ ነው ያለው። ግን አሁን እንደዚህ ሴቭ እያደረገ ያለው በተለይ ጥቂት አርቲስቶችም ይሄ ኦንላይን ማርኬቱ ነው እየጠቀመን ያለው።
አንድ የመጨረሻ ጥያቄ አለኝ። ከኢትዮጵያ ስነ ጥበብ ጋር በተገናኘ ትልቁ ህልምህ ምንድን ነው? ይሄን ያየሁ ቀን ታድያለሁ የሚያስብልህ ጉጉት ምንድን ነው?
እንግዲህ ያው እንደ ኢትዮጵያ ሰዓሊ ወይም ደግሞ እንደ አንድ ኢንዲቪጁዋል አርቲስት የስነ ጥበብ ሙዚየም ብለን ስናስብ በተለይ በቪዥዋል አርት ላይ ሀገራችን ላይ የስነ ጥበብ ሙዚየም የላት። ስለዚህ ብዙ ጠንካራ ሞኑመንታል የሆኑ የማይደገሙ የስነ ስዕል ስራዎች በተለያዩ ውጭ ሀገር ዜጎች ተገዝተው ወደ ተለያዩ ሀገሮች እየሄዱ ነው። ይህን ስናስብ የዛሬ 500-600 ዓመት በኋላ የሚቆጨን ስራ ነው እየተሰራ ያለ። ለምሳሌ አሁን የድሮ የብራና ጽሁፎቻችን የብራና መጽሐፎቻችን ሌላ ሀገር ላይ ስታየው እንዴት ነው የሚቆጭ? እኛ ኮሌክት ባለማድረጋችን፣ እኛ በደንብ አድርገን ፕሪዘርቭ ባለማድረጋችን ያጣናቸው ነገሮች ብዙ አሉና እንደ ሰዓሊ አሁን ብዙ እየፈለሰ ያለ ስራ የስነ ጥበብ ስራ ለነገ የሚቆጭ ማለት ነው። ስለዚህ ሀገራችን ላይ ትልቅ ሙዚየም ቢኖር አርትን ኮሌክት የሚያደርግ እና ብዙ የትላልቅ ሞኑመንታል የሆኑ የሀገር ሰዓሊዎች ስራ እዛ ሙዚየም ውስጥ ገብቶ እንደማየት በህይወት የምመኘው ነገር የለም።
ሰዓሊ ስዩም አያሌውን በአድማጮቻችን ስም እናመሰግናለን። ቀሪ ስራ ዘመኑ ሁሉ ስኬት ይከተለው ዘንድም እንመኛለን። አብረን ስላመሸን በእጅጉ ደስ ብሎናል። የዝግጅቱ አርታኢ ትዝታ በላችሁ ናት። ኤልያስ አስማረ ደግሞ የቅንብር ስራውን ፈጽሟል። እኔ ሀብታሙ ስዩም እስካሁን ድረስ ሳስተናግዳችሁ ነበረ። የሳምንት ሰው ይበለን። መልካም ምሽት። ከተራራው ማዶ 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 ወዲያ ገና ትሄደች አለች ልጅነት ልብ ያፈራ Send the water, Noren, 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 the Alley and Gizzy. Quite soon, but I turn on the girl.